America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም
የዛሬውን አሁን ጀመረ።
ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይብረሪ አርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለ ሥላሴ ሊጎበኙ መጡ ጊዜ በቀጥታ በጀርመን በኩል ወይም በቀጥታ ወደ አዲስ አበባ ይላካል።
አየር ሰንጥቆ ሞገድ አሰባብሮ ይደመጥ የነበረው ይህ ድምፅ
ሕዝብ የተሰበሰበበትን አዳራሽ በሚያስገመግም ንግግር ይሞላ የነበረው
ያ ለዛ የተላበሰ አሁን ያደመጥነው ድምፅ ዳግም ላይሰማ ጸጥ ብሏል።
አስተማሪ፣ ጋዜጠኛ፣ ዲስኩረኛ ተሾመ ዋጋው አርፈዋል።
ፕሮፌሰር ተሾመ ገብረ ሚካኤል ዋጋውን እንዘከራለን።
የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት ተራራዎች ተመስሎ ሳይንቲስቶች ምን ብለዋል፣ ፈላስፎች ምን ብለዋል፣ የሃይማኖት ሰዎች ምን ብለዋል። ትልቁ ነገር ያነሳሳኝ ሰው የመሆን ነገር ታላቅ ነው። መልስ የለውም ልንለው ስለማንችል ፍጡር እስከሆንን ድረስ ፈጣሪ እስካለ ያን የነገረንንም ይዘን እንሄዳለን የሚል ምልከታ በውስጡ አለው።
ሰባኪ ወንጌል ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ ይባላሉ።
ምንትኑ ውእቱ ሰብ ሰው ምንድን ነው
አወያይተናቸዋል።
መጽሔት ዋናው ማጣፈጫ አልተዘነጋም።
የንጉሴ አክሊሉን ቅንብር ማለታችን ነው።
ንጉሱ ታምሬ ፕሮግራሙን እየመራ እኔ አዲሱ አበበ
እኔም አሉላ ከበደ እስከ 4 ሰዓት አብረናችሁ እናመሻለን።
ዜናው ተደምጦ እንዳበቃ እንመለሳለንና
ቀጠሮ እንዳታፈርሱ ጠብቁን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ዛሬ በባህር ዳር ላይ የጠራው ሕዝባዊ ስብሰባ በመግቢያውና ውስጥም በተፈጠሩ ሁከት መስተጓጎሉ ተገልጿል። የባህር ዳር ሪፖርተራችን አስቴር ምስጋናው እዚያው ነበረች፣ በስልክ አገኝቻታለሁ። እንደምናመሸሽ አስቴር።
እንደምናመሽ ሰለሞን።
እግዚአብሔር ይመስገን። ዛሬ ነበርሽ ስብሰባ ተጠርቶ በነበረበት ቦታ ላይ?
አዎ፣ ዛሬ እንግዲህ ጠዋት 2:30 ነበረ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ከሰሞኑ በማስታወቂያና በመጥሪያ ወረቀት በባህር ዳር ከተማ ለሚያካሄደውን ህዝባዊ መድረክና አስመልክቶ ጥሪ ሲያካሄድ ነበር። እኔም እንግዲህ 2:30 አካባቢ በቦታው ተገኝቼ ነበር። ግን በቦታው ሲደርስ ምንድነው የተፈጠረው? በርካታ ወጣቶች በር ላይ ነበሩ። ብዙ ሰዎች ደግሞ እንዲሁ አዳራሽ ውስጥም የገቡ ነበሩ። እኔ በር ላይ ስለነበርኩ በርካታ ወጣቶች እንገባለን አትገቡም በሚል ውዝግብ ውስጥ ከልዩ ኃይል ፖሊስ ጋር እየተወዛገቡ ነው የነበረው። ጥቂት እንደቆየ ተኩስ ተጀመረ። ተኩሱን ማን እንደተኮሰ እከሌ ነው ብሎ ለመናገር በጣም የሚከብድ ነበረ።
ጠዋቱኑ ነው ይሄ ነገር የተፈጠረው?
አዎ፣ 3 አካባቢ ይሆናል።
ግቡ አትገቡም የሚለውን ችግር ምን እንዳመጣው ምናልባት ጠይቀሽ ያገኘሽው መረጃ አለ? ሰው ስብሰባ ላይ እንዲገኝ ከተጠራ ለምንድን ነው ትገባላችሁ አትገቡም የሚል ንግግር ውስጥ የተገባው?
በርካታ ወጣቶች ባነር ይዘዋል። በባነሩ ላይ የነበረው ጽሑፍ ደግሞ አርበኞች ግንቦት ሰባት አማራን አይወክልም፣ የአማራ ጠላት ነው የሚል ባነር ይዘው ነበር የመጡት እና ተለይቶ ነበር መሰል የሚገቡ ሰዎች፣ በጥሪ የተጠሩ ሰዎች። እኔም የጥሪ ወረቀት ደርሶኝ ነው ለመግባት የሄድኩት እና በዛ መካከል ደግሞ በርካታ ወጣቶች የሚናገሩት ነገር ነበር፣ አይወክልም እያሉ የተቃውሞ ድምፅ እያሰሙ ስለነበረ ለዛ ነው አስገቡም ትገባላችሁ የሚል ውዝግብ ውስጥ የገቡት።
እነዚህ ወጣቶች ከከተማው የተሰበሰቡ ናቸው ወይስ የተደራጁ ነበሩ? አብሯቸው ያለ ኃይል ነበረ?
የከተማ ወጣቶችም አሉ። እንደገና ደግሞ የአርበኞች ግንቦት ሰባት የሰራዊት አባላት የነበሩም ነበሩ።
እሺ።
እና አንዳንዶቹ ታጥቀው ሁሉ የመጡ አሉ። የጦር መሳሪያ ሁሉ ይዘው የመጡ ሰዎችም ነበሩ እንዳየሁት።
ይሄ ተኩስ ሲከፈት የመንግስት ኃይሎች ነበሩ ቦታው ላይ?
አዎ፣ ልዩ ኃይሎች፣ ልዩ ኃይል ፖሊስ፣ ክልል ምክር ቤቱ አካባቢ ነበሩ።
እና ምን እርምጃ ወሰዱ? የሰጡት ምላሽ ነበር እዛ ቦታ ላይ ተኩስ በተከፈተበት ወቅትም ይሁን ግርግር በተነሳበት ጊዜ?
አይ፣ ምንም የሰጡት ነገር የለም።
የተያዙ ሰዎች አሉ?
እሱን አላጣራሁም። ለጸጥታ ኃይል አካላት ስልክ ለመደወል ሞክሬ ነበረ፣ ማግኘት አልቻልኩም። በነገ ዘገባ ያጣራል።
የደረሰ ጉዳት ይኑር አይኑር የምታውቂው ነገር አለ? እጅሽ ላይ በህይወት በአካል በንብረት?
እስካሁን ድረስ የደረሰ ጉዳት የታወቀ ነገር የለም። በሰውም በንብረትም ላይ ይሄ ጉዳት ደርሷል ብሎ ለመናገር እንግዲህ የክልሉን መንግስት እስካሁን ምንም የሚያደው ነገር የለም፣ የታወቀ ነገር የለም።
እና መጨረሻ ላይ እስቲ ምን ሆነ ንገረኝ። ስብሰባው ምን ሆነ
ውስጥ እንግዲህ የመድረኩን መጀመ ሲጀመር እየተጠባበቁ የነበሩ ሰዎች ነበሩ። በኋላ ግን በርካታ ወጣቶች ገብተው ሰማው አይካሄድም ብለው እንደረበሹ እዛ የነበሩ የአይን ማኞች ገልጸውልኛል።
ስብሰባው ታድመናል። እናም ብዙ ሰው ቁጭ ብሎ ገብቶ እያለ ወጣቶች ትንሽ ናቸው ወጣቶቹ ብዙ አይደሉም የዶክተር ብርሃኑን ፎቶግራፍ ዘቅዝቀው ያበበ ገላውን ፎቶ ወደ ላይ አድርገው ገቡ። ከመግባታቸው በፊት እነዚህ የጉንበት ሰባት አስተባባሪዎች አንዳንድ ሰዎች አሉ መሰል እኛ በውላ እናውቃቸው ይግቡ ተዋቸው በቃ ምክንያቱም ልጅነታችን ውበታችን ነው በሐሳብ ስለሆነ ምንነጋገረው ይግቡ ብለው ሲናገሩ ሰማኋቸው። ሲገቡ እንዳለ ወጣቶች ስለሆኑ ዝም ብሎ ጮህት ቤቱን አስተጋቡት። ሌባ ድርጅት ነው ይውጣ ለምን ለሌባ ድርጅት ተሰበሰባላችሁ? ፖስተሮቹን የነሱን ወጥ ነው አንዱንም ከነሱ ላይ መለጠፍ ያንን ሸፍ ነው እንደገና ሌላኛውን ደግሞ የነሱን ያወሩ ሌላው ነው።
አስቴር አንቺ አይተሻል ራስሽ ያንን ወደ ውስጥ መግባት ይችላል?
ውስጥ አልገባሁም ውጭ ነው የነበርኩት ትንሽ ቶክስ የነበረበት ቦታ ላይ ነው የነበርኩት።
እሺ እንግዲህ አስቴር እንደምትነግሪኝ ጠለቅ ብለሽ እየሰራሽ ነው በዚህ ታሪክ ላይና ነገ ዘርዘር ያሉ መረጃዎችን ይዘሽ ትመለሻለሽ ብለን እንጠብቃለን። አመሰግናለሁኝ ለዛሬው።
በዚሁ ስብሰባ ቦታ አቶ አንዱዓለም አራጌና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋም እንደነበሩ ታውቋል። ሰላማዊ ሰልፍ የማካሄድ ሐሳብ ተንጸባርቆ የነበረ ቢሆንም በአዳራሽ ውስጥ የተገኙት ሰዎች ተነጋግረው ሐሳቡን መሰረዛቸው ተነግሯል። ባህር ዳር ውስጥ ከዚያ ያለፈ የጸጥታ ችግር የሌለ መሆኑን፣ ይሁን እንጂ የከተማይቱ ዋና ዋና መንገዶች በፖሊስ ሲጠበቁ መዋላቸውን አስቴር ምስጋናው አክላ ነግራኛለች። በሌላ በኩል ደግሞ ከዚያው ከባህር ዳር የደረሰኝ ሌላ ዜና አለ። የኢትዮጵያ ንግድ ባንክ በመላ ሀገሪቱ ያሉ ተፈናቃዮችን ለመርዳት ከለገሰው 100 ሚሊዮን ብር ለአማራ ክልል የተመደበውን 4,700,000 ብር እንደማይቀበል በክልሉ ምክትል ፕሬዚደንት የሚመራው የተፈናቃይ ወገኖች የገቢ አሰባሳቢ ኮሚቴ ገልጿል። አስቴር ተጨማሪ አላት።
የክልሉ የገቢ አሰባሳቢ ኮሚቴ ሰብሳቢ አቶ አገኘው ተሻገር ዛሬ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት የኢትዮጵያ ንግድ ባንክ 50% የሚሆነው ደንበኛው በአማራ ክልል ውስጥ የሚገኝና ጠንካራ የንግድ አጋሩም ነው። ሆኖም ግን ከ90,000 በላይ ተፈናቃዮች ባሉበት ክልል የለገሰው 4.7 ሚሊዮን ብር የክልሉን ሕዝብ የማይመጥን ደንበኛውንም የናቀ ነው ያሉት።
የአማራ ክልል ሕዝብ እና የአማራ ክልል ተፈናቃዮች ከኢትዮጵያ ንግድ ባንክ በጣም ከፍተኛ የሆነ ተስፋ ነበራቸው። የተሻለ ድጋፍም ያደርጋል ተብሎ ነው ታስቦ የነበረው። አብዛኛው የአማራ መንግስት ሰራተኛ የሚቆጥበው ገንዘቡን የሚያስቀምጠው ደሞዝ የሚከፍለው የክልሉ የልማት ድርጅቶች ሀብት የሚንቀሳቀሰው በኢትዮጵያ ንግድ ባንክ ነው። ስለሆነም ከባንኩ ጋር ካለን ትስስር አንጻር እኛ ከኢትዮጵያ ንግድ ባንክ የእውነት ለመናገር 4 ሚሊዮን ብር አንጠብቅም። ስለሆነም ባንኩ ድጋፍ ለማድረግ ያደረገውን ተነሳሽነት አድንቀን ስናበቃ ለአማራ ክልል ህዝብ የገባው ቃል ግን ከባንኩ ከምንጠብቀው አንጻር እና ባንኩ በአማራ ክልል ህዝቦች ካለው ስም አንጻር የሰጠው ድጋፍ እጅግ አነስተኛ ከመሆኑ ጋር ተያይዞ የድጋፍ አሰባሳቢ ኮሚቴው ይህንን የኢትዮጵያ ንግድ ባንክ ቃል የገባውን ገንዘብ የማይቀበል መሆኑን በዚህ አጋጣሚ መልእክታችን ለማስተላለፍ እንሞክራለን።
የኢትዮጵያ ንግድ ባንክ በሀገር አቀፍ ደረጃ ለተፈናቃይ ወገኖች የሚውል የ100 ሚሊዮን ብር ድጋፍ የለገሰ ሲሆን ከዚህ ውስጥ ለሶማሌ ክልል ከ35 ሚሊዮን ብር በላይ፣ ለኦሮሚያ ክልል ከ33 ሚሊዮን ብር በላይ፣ ለአማራ ክልል 4.7 ሚሊዮን፣ ለትግራይ ክልል ደግሞ 3.9 ሚሊዮን ብር የለገሰ ሲሆን ለሌሎች ክልሎችም መለገሱን የሀገር ውስጥ የመገናኛ አውታሮች ሰሞኑን ዘግበውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ደቡባዊ የአፍሪካ ሀገሮች ላይ በማዕበል አመጣሽ ዝናብ ምክንያት በደረሰው መጠነ ሰፊ ጎርፍ አደጋ የሞተው ሰው ቁጥር ከ700 መብለጡን የተባበሩት መንግስታት ድርጅት አስታወቀ። የበለጠው ጉዳት በደረሰባት ሞዛምቢክ ከ400 በላይ ቁጥር ያለው ሰው ሞቷል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊልያም ባር ከልዩ መርማሪው ሮበርት ማለር የደረሳቸውን ባለፈው ፕሬዚደንታዊ ምርጫ ሩሲያ እጇን አስገብታ እንደሆነ ሲካሄድ የነበረ ምርመራ ሪፖርት አጭር ጭማቂ ዛሬ ለሀገሪቱ ከፍተኛ እንደራሴዎች ያቀርባሉ ተብሎ እየተጠበቀ ነው። በዩናይትድ ስቴትስ የሚደገፉት የሶሪያ ዲሞክራሲያ ኃይሎች ነጻ ያወጡትን የመጨረሻውን የእስላማዊ መንግስት ቡድን ይዞታ አካባቢ እያጸዱ መሆናቸው ተገለጸ። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ።
የራዲዮ መጽሔት ጀመረ።
በወርቅ መዝገብ ላይ ስሟን የጻፉላት፣ በታሪክ በጥበብ የተዘመረላት፣ በሰማያዊ ክብር አስውበው የሳሏት አስተዋይ መሪዎች ንቁ ልጆች አሏት። ነገ ማንነቷን ተገፋ ተጥላ ተረት እንዳትሆን ነበረች ተብላ ጊዜው ሊያሳስበን በራፉን አንኳክቷል። የመንቂያ ደወሉ ተጮኸ ሰንብቷል። መሪና ተመሪ ከእንቅልፉ ካልነቃ ራይ አይኖርም ለሀገር የሚበቃ። ኢትዮጵያ የምትባል ታላቅ የሰው ሀገር ልጆች እንደሌሏት ያለ ሰው እንዳትቀር ማንቃትና መምከር መነሳት አሁን ነው የኢትዮጵያዊነት ልኩ የሚታወቀው። ወደ ውርደት ጉዞ ጥርሲያው አይሎብን ከአንድነት ይልቅ ክፍፍል በልጦብን በጎሳ በመንደር አንሰን ስንጣላ ማንነታችንን ለውጠን በሌላ ከገደሉ አፋፍ ላይ ገስጾ የሚመልስ ኢትዮጵያን ደግፎ እንባዋን የሚያብስ አሁን ነው የሚያሻን ተው የሚል መሪ ገስጾ የሚመክት የአፍራሾችን ጥሪ ወደ በጎ አቅጣጫ ወደ ቀናው መንገድ ህዝብን አነቃክቶ አስተካክሎ የሚያስኬድ በቤተ ክህነት በቤተ መንግስቱ መሪዎች ይነሱ ይታወጁ ነቱ። አንድ አገር ነው ያለን ሰፈር አይለየንም ነግተን ካልጠበቅ ነው ነገ አይኖረንም። ለመላው ጥቁር ህዝብ ለአፍሪካዊ ሁሉ አራያ የሆነች ለነጻነት ድሉ ያችን ብርቅዬ አገር እንዳንበታትናት በዘር አንከፋፍላት የሁሉም እናት ናት። ነቅቶ የሚያነቁ መሪዎች ይብዙልን ህመሙ አበርትቷል አገር ያክሙልን ሁከት ያጠቃውን ትውልድ ያስታርቁልን። እኛ ሁላችንም አንድ ህዝብ አንድ ነን ኢትዮጵያ በሚል ስም በቃሉ የታተምነን። በከሰረ ሐሳብ በጎሳ እየለቁ አገር ትፍረስ ብለው ጥላቻ የሚሰብኩ ከእኛ ጋር አይቆሙም ከአምላክም አይደሉ። ማስተዋል ይስጣቸው ፍቅር እንዲያበቅሉ። እናዝናለን እንጂ አንደናገጥም የዘረኝነት ድምፅ ከኢትዮጵያ አይበልጥም። ግን መንቃት ያስፈልጋል ጸንቶ መተባበር አንድነት ጠንክሮ ስሟ እንዲከበር። ብዙ ሺህ ዓመታት በጽናት ኖራለች ደማቅ ነች ኢትዮጵያ ሁሌም ታበራለች። ኢትዮጵያ ለዘላለም ትኖር።
ገጣሚው ቤተኛችን ቴዎድሮስ አበበ ነው። ቴዎድሮስ አበበ እናመሰግናለን። ስለ መምህር መጽሐፍ አስተያየት ከሰጡት መካከል ቴዲም አንዱ ነበርና
ከሌላው እንግዳ ጋር ወደ ኋላ ይመለሳል።
አንዳ ነገሮች ብዙ ያስገርሙኛል። አንዳ ነገሮች ብዙ ያስቁኛል። ስትም ሐሳቤ ማብረው ይስቃሉ። ደርሶ እንደገባቸው ደርሶ እንደገባቸው እንደሚያውቁ አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ማስከፊ። አንዳንድ ሰው አለ በገዛ የሚያበዛ በጥንቶቹ አጣሉ መርዙ የሚነዛ። አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ።
አንዳንድ ነገሮች አዲሱ ያንተ ምርጥ ዜማ ነው። አድማጮች ሳያውቁ ይቀሩ ብለህ
አንዳንድ ነገሮች አሉላ ሲገጥመኝ አንጎራጉራለሁ። እስቲ አሁን ብለው እንዳትለኝ
ልልህ ነበረ። ወደ ቀዳሜ ዝግጅት እናቅና። አባባሉ ተለመደና ዛሬ ዛሬ ምንም አልመስል እያለን መጥቷል።
ውሎ ውሎ ከቤት ኖሮ ኖሮ ከሞት የሚለውን ብሂል ማለታችን ነው።
አውራ አውራዎቹ
የታሪክ ምስክሮቹን እያጣን ስንሄድ ደግሞ
ሞት አዲስ እንግዳና አስደንጋጭ ይሆንብናል።
የራዲዮ መጽሔት ትታዘብ ስንቱን እንደዘከር ነው
አሁን ሞት እንግዳ ነገር እየሆነብን።
አሁንስ ሞትም ይሙት ያልንበትን ጊዜ
የዛሬዋ ራዲዮ መጽሔት ትመስክር። ባለፈው ሐሙስ ዜናችን እንደገለጥ ነው ፕሮፌሰር ተሾመ ዋጋው አርፈዋል።
እንደ አውሮፓ አቆጣጠር ጥር 1 ቀን 1930 ዓመተ ምህረት በጎንደር ክፍለ ሀገር ደብረታቦር የተወለዱት ተሾመ ገብረ ሚካኤል ዋጋው
ባለፈው ማክሰኞ ነው በ89 ዓመታቸው ከዚህ ዓለም በሞት የተለዩት።
በዩኒቨርሲቲ ኦፍ ሚቺጋን የትምህርት ጉዳዮች ፕሮፌሰር ሆነው አገልግለዋል።
ተሾመ ዋጋው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ
የሳይኮሎጂ ዲፓርትመንት ሊቀመንበርና ዲን በመሆንም አገልግለዋል።
ፕሮፌሰር ተሾመ ዋጋው
ለተባበሩት መንግስታት ድርጅት፣ ለዓለም ባንክና ለኢትዮጵያ መንግስትም በአማካሪነት ሰርተዋል።
ታሪካቸውን እንዲዘክሩን ታዲያ ከቅርብ ጓደኞቻቸው አንድ እንግዳ ጋብዘናል።
ሲሳሳፍ ዌስተርን ሚችገን ዩኒቨርሲቲ አስተማሪ ነኝ። የኢኮኖሚክስ ነው ሞስትሊ። በአፍሪካንም ላይ ሰራለሁ።
ፓስተር ጥሩነ ወልደ ስላሴ ይባላለሁ። ሰባተኛ ቀን አድቨንቲስት ቤተ ክርስቲያን ፕሬዚደንት ሁኜ አገልግዬ አሁን በጡረታ ላይ ነው ያለሁት። አብዛኛውን እድሜም ከትምህርት ጋር በተያያዘ ነው ያሳለፉት።
እንግዶች የሁለታችሁንም ለትውውቁ አመሰግናለሁ። ፕሮፌሰር ሲሳይ ከርሶ ልጀምር። ለረዥም ዓመታት የሙያ ሀጋሮ የነበሩት ወዳጆ ፕሮፌሰር ተሾመ ዋጋው በዚህ በዩናይት ስቴትስ በተለምዶ አጠራር በሚታወቁበት እርሳቸውም ሲተዋወቁ ጭምር የሚጠቀሙበት አጠራር ፕሮፌሰር ተሾመ ዋጋው፣ የቤተሰብ ስማቸው ግን በኢትዮጵያ እንደሚታወቀው የአባታቸውን ስም ጨምሮ ባለፈው ማክሰኞ በተወለዱ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ሲሳይ ፕሮፌሰር ተሾመ ገብረ ሚካኤል ዋጋውን እንዴት ያስታውሷቸዋል? ትውስታውን ያጋሩን እስኪ።
ፕሮፌሰር ተሾመን ለብዙ ጊዜ አውቃቸዋለሁ። ዩኒቨርሲቲ ኦፍ ሚሽገን ፕሮፌሰር ኦፍ ሃየር ኤጁኬሽን ነበሩ። ለብዙ ጊዜ ያገለገሉ ኢትዮጵያም ዲንና በማስተማርም ያገለገሉ ሰው ናቸው። ብዙ መጽሐፎች ጽፈዋል። ኢንክሉዲንግ ሃየር ኤጁኬሽን ኢትዮጵያ የሚባል በእስራኤል ላይም በኢትዮጵያን ጁስ አንድ አመት ሪሰርች ያ መጽሐፍ አለ። በጣም ጥሩ ኢትዮጵያዊ ነበሩ። ሶስት ልጆች አላቸው፣ ሁለት ሴቶች፣ በጣም ሰክሰስፉልና አንድ ወንድ። ማህበር አለን፣ ኢትዮጵያን ሚሽገን ማህበር የሚባል የዛም ነበሩ። እንገናኛለን። ኢትዮጵያን ሃየር ኤጁኬሽን የሚባል 1993 የተመረሰ እኔም ፋውንደር ሜምበር ነበር። መጀመሪያ እሳቸው ቦርድ ቼር ነበሩ።
መልካም። ፓስተር ጥሩነህ እርሶም ከልጅነት ወዳጆች አብሮ አደግ ጓደኞቻቸው አንዱ ነዎት፣ ወዲሁም ቤተሰብ ነዎት። እርሶስ በበኩሎ ፕሮፌሰር ተሾመን እንደምን ያስታውሷቸዋል? እርሶም የሚያውቋቸው ፕሮፌሰር ተሾመ ዋጋው ምን አይነት ሰው ነበሩ?
ወንድማማች ልጆች ነን። የእሱ አያት ታላቅ፣ የኔ አባት ታናሽ። የተወለድነው በአንድ መንደር ነው፣ ያደግነው በአንድ መንደር ነው፣ ፊደል የቆጠርነውም በአንድ ትምህርት ቤት ነው እና ረጅም ትዝታ ነው ያለኝ። እሱን የማስታውሰው አንደኛ የስራ ሰው፣ ሰርቶ ደከመኝ የማይል በተሰለፈበት ስራ ሁሉ የመጣ ችግር ቢመጣ ለችግር የማይንበረከክ ሰው፣ ያንን የገጠመውን ችግር ዘዴ ፈልጎ አልፎ ወደ ቀጥለው መሄድ እንጂ ወደ ኋላ የማይል ሰው ነው። ትምህርትን በተመለከተ ስለ ኢትዮጵያ ትምህርት እሱ የጻፈውን ያህል የጻፈ ሌላ ሰው አላየሁም። መጽሐፍቱ ገና አልታተሙም ብዙዎች አሉ እና በትምህርት በጣም የሚያምን እኔም ሆነ እራሱ ጊዜ ካለፈ በኋላ ነው ትምህርት የጀመርነው። ነገር ግን በትምህርት ገደብ እንደሌለው ስለሚያውቅ ከአንድ ገበሬ የሰብ ተወልዶ በግብርና ይኖር የነበረ ሰው ጊዜ ካለፈ በኋላ ከዚያ ወጥቶ በአንድ ዩኒቨርሲቲ ፕሮፌሰር ለመሆን መቻል ራሱ ታሪኩ ሰውየው ማን እንደሆነ ይገልጻል ብዬ አስባለሁ። የዚህ አይነት ሰው ነበር። በተጨማሪም ወጣቱ ትውልድ እንዲማር በማስተማርም ሆነ በሬዲዮ በሚያስተላልፈው መልእክት ሁልጊዜም ለወጣቶች የሚያደፋፍር መልእክት ያስተላልፍ ነበር።
መልካም። የትምህርት ጉዳይ ተነስቷል። ፕሮፌሰር ተሾመ በትምህርት ጉዳይ ላይ ያተኮሩትን ጨምሮ በርካታ መጽሐፍት ጽፈዋል። 28 ዓመታት ባስተማሩበት የሚሽጋን ስቴት ዩኒቨርሲቲ በጡረታ እስከተገለሉበት ድረስ የትምህርት ጥናት ክፍል ኃላፊ በመሆን ጭምር አገልግለዋል። ቀደም ብለው ፓስተር ጥሩነህ እንደነገሩን ከገበሬ ቤተሰብ ወጥተው ትምህርት ዘግይተው ጀምረው ነገር ግን ወደ ከፍተኛ ደረጃ መድረስ የቻሉ መምህርም ናቸውና የትምህርትን ጉዳይ ጠበቅ አድርገው በተለየ ስሜት ይከታተሉ እንደነበር፣ የትምህርት ጉዳይም የሕይወታቸው ትልቁ አካል እንደነበር የሕይወት ታሪካቸው ያስረዳል። አሁንም እስኪ በአንድ ወቅት እሳቸው በአንደበታቸው የነገሩኝን እናስቀድምና ስለ ትምህርት ሙያና ጥናት እንነጋገራለን። ፕሮፌሰር ሲሳይ እስኪር ሶሚንገሩን ቀደም ብለው በፓስተር ጥሩነህ እንደሰማነው ሁሉ ስለዚህኛው የህይወታቸው ክፍል የሚያውቁትን ሌሎችም የትምህርት ድል እንዲያገኙ የሰሩት ስራ ካለ እርሱን ጨምረው።
ልክ ነው። ብዙ ነው። በትምህርት በጣም ዋጋ ይሰጣል። በጣም ሲሪየስ ምሁር ናቸው። በኢትዮጵያ ትምህርት አለም ለምሳሌ በከፍተኛ ትምህርት ላይ መጽሐፉ አለኝ። ሌላም ትምህርት ከቸርች ጀምሮ መርምረዋል ከኢትዮጵያ ትምህርት ቤት እና ብዙ ደግሞ ሰዎች ኢንፍሉዌንስ አድርገዋል። በኤጁኬሽንም ብዙም ተማሪዎች በሳቸው ምክንያት የመጡ አሉ። ብዙም ዘመዶች በጣም ሰክሰስፉል የሆኑ አሉ።
በትምህርት ሙያው የእርሳቸውን ፈለግ የተከተሉ ዛሬ በትምህርት ሙያ ተሰማርተው ያሉ በቅርብ ስራ ላይ የሚያውቋቸው ይኖር ይሆን?
አሉ። አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ኤጁኬሽን በለጊዜው ልምባል አስታውስ አሉ።
እስኪ ደግሞ ጠባያቸውን ይግለጹልኝ ፕሮፌሰር ሲሳይ። እንደ ወዳጅ እንደ ጓደኛ የሚያውቋቸው ፕሮፌሰር ተሾመ ምን አይነት ሰው ነበሩ?
በጣም ሂመረስም ናቸው። ያስቁዋል። ከጆክ ጋር ነው፣ ግን ሲሪየስ ሰው ናቸው። በጣም ዲሲፕሊን አላቸው። ለምሳሌ እንግዲህ 89 ወደ 90 ሆነዋል። እድሜያቸው 90ም ሊሆን ይችላል፣ 89 ነው የሚባል ሞርም ሊሆን ይችላል። ብዙ ጊዜ ኖረዋል በጤና። ብዙ ጊዜ የማስታውሰው ዩኒቨርሲቲ ኦፍ ሚሽገን ይዋኙ ነበር። ኤቭሪ ዴይ
ዋና ያዘወትሩ ነበር።
አዎ፣ እኔም እርሳቸውን አዳፕት አድርጌ አሁን ጀመርኩ።
በእርሳቸው አርአያነት እርሶም ወደ ዋናው ገብተዋል። ግሩም።
እና እንደዛ ያደርጉ ነበር።
ፕሮፌሰር ተሾመ ወደሚታወቁበት አንድ ሌላ ርዕሰ ጉዳይ ደግሞ እንሻገር። ቀደም ብለው ፓስተር ጥሩነህ ጠቀስ አድርገውታል። የፕሮፌሰር ተሾመን ድምፅ እንስማና ወደ ውይይታችን እንመለስ።
አመት ካጠን ነው በኋላ ካሊፎርኒያም ትችው በትምህርት ምክንያት ነው ዋሽንግተን ዲሲ የመጣሁት እና ከዚያ ሳለሁኝ እንዲህ ያለ መስሪያ ቤት አማርኛ ይፈልጋል እና ሄደህ ብታነጋግራቸው አሉን። ጓደኞች ናቸው ቤተክርስቲያን ተገናኝተን። ከኔ በፊት ማን እንደሆነ አላውቅም፣ ግን ለአጭር ጊዜ ተጀምሮ ወዲያው ቀርቷል።
አቶ አሰፋ ይርጉ ናቸው። ሌላው ሰው
አሰፋ ይርጉ በኋላ ነው የመጣ። ለትሬኒንግ በእኔ ስር ሆኖ ይሰራ ነበረ። እሱ በኋላ ነው የመጣው። መጃን ጊዜ እኔ ብቻዬን ነበርኩኝ። ገባሁኝ፣ ፈተና ሰጡኝ። እነዚህ ቴክኒሽያኖች እንደምታውቅ ምን እንደሆነ ያውቃሉ። ፕሮዳክሽን ወዲያው ተስማማነ እና በከፍል ጊዜ በትምህርት ከበቀሩ ማለት ነው እዚያ ልሰራ ጀመርኩ። ስራው ያስፈልገኝ ነበር። እኔም ስራውን ወደድኩት፣ እነሱም በጣም ወደዱት። እዚያ ጀመርን። ይሄ የሆነው በ1958 ነው በፈረንጅ። ከዚያ ከ1958 ጀምሬ እስከ 1965 ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ።
ፕሮፌሰር ሲሳይ ይሄኛውን ቀደም ብለው ከፕሮፌሰር ተሾመ አንደበት የሰሙትን ፕሮፌሰር ተሾመ ከአራት ዓመታት በፊት ባደረግነው ቃለ ምልልስ እንዳስረዱኝ የአሜሪካ ድምፅ በዛሬው መልኩ ከመቆርቆሩ ብዙ ዓመታት በፊት የነበረውን እንደሰማችሁት በጊዜው እርሳቸው በገለጹበት መልኩ ይታወቅ የነበረውን ይህን ታሪካቸውንስ ያስታውሱ ይሆን? እርሳቸው ፕሮግራም አዘጋጅተው በሚያቀርቡበት ወቅት የመስማት እድል ገጥሞት ይሆን?
እንሰማለን። እኔ ታድግ ኢትዮጵያ ውስጥ ከነጩ ቤተ መንግስት ብለው ቮይስ ኦፍ አሜሪካ በዲፕ ቮይስ እንሰማ ነበር።
ለሬዲዮ የሚስማማ ግሩም ድምፅ አላቸው።
አዎ፣ ሪሊ አሁን እንኳን ብዙ ዲቴሉን አላስታውስም፣ ግን ያን ብዙ ጊዜ ነው እንግዲህ እኔ ሳድን ነው ገና ድም ኤሌመንታሪ ስኩል ውስጥ ነበርኩ መሰለኝ። እና ብዙ ሰው የሚያውቃቸው በዛ ነበረ፣ በዛ ጊዜ የኖረ ሰው።
ብዙ ጊዜ ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይብሬሪ አድርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ፣ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለ ሥላሴ ሊጎበኙ መጡ ጊዜ በጀርመን በኩል ወይም በቀጥታ ወደ አዲስ አበባ ይላካል።
ኢትዮጵያ ከገባ በኋላ ነው የሚሰራጭ የነበረው?
አዎ፣ ከአዲስ አበባ የመገናኛ ሚኒስትር ነበረ እዚያ ነው።
እርስዎ እዚህ ያዘጋጁና ወደ አዲስ አበባ እንዲደርስ ያደርጋሉ በተዘጋጀ ቁጥር?
አዎ፣ ቪኦኤ ብራንች አለው ላይቤሪያ፣ እዚያ ይልኩታል። ከላይቤሪያ ወደ አዲስ አበባ ወደ ሚኒስትሪ ኦፍ ኢንፎርሜሽን አለ። ያን ጊዜ እንደዚህ ነው የነበረ፣ እንዳሁኑ አልሆነም ነበር። በጣም ተወደደ ካሰብነው በላይ።
ከፓስተር ጥሩነህ ወለ ስላሴ ጋራ የአዲስ አበባ ስልክ በተደጋጋሚ እየተቋረጠ በማስቸግሩና መልሰንም ልናገኛቸው ባለመቻላችን ፈለግነውን ያህል ጠቀም ያለ ውይይት ማድረግ አልቀናንም። በተደጋጋሚ ስልኮች እየተነጋገርን ይቋረጡ ነበርና ለሁሉም ግን ሁለቱንም እንግዶቼን ለጊዜያቸው በድጋሚ አመሰግናለሁ። እግዜር ይስጥልኝ። አዲሱ እንግዲህ ደርዝ የሞላውን ህይወት የምንዘክረው ሀዘን በተጫነው ስሜት ብቻ ሳይሆን በማክበርም ነውና
እኛ ስለ ሀዘን ስናቀርብ ሁሌ እንላለን የሀዘን ማስታወሻ ለምናቀ ማክበሪያ
ነው። ለስለስ ያለችው ዜማ ያችን ቦታ ተጠቁም እንጂ እንዳልከውም ለአዲሱም ትውልድ ያላወቃቸውንም ጭምር በህልፈት ሳይቀር እንዲያውቃቸው ታሪካቸው ነው። እናም አሁን ሰዓቱ
የንጉሴ አክሊሉ ቅንብር የሚቀርብበት ነው።
አዲስና አሉላ እንዴት ሰነበታችሁ? ታስታውሱ እንደሆነ በደርግ ጊዜ የሰፈራ ፕሮግራም ነበረ፣ ገበሬውን ከአንድ ቦታ ወደ አንድ ቦታ ወስዶ ማስፈር። በዚያን ጊዜ ቀና ብዬ ሳየው ሰማዩ ቀለለኝ፣ አንተንም ሰፈራ ወሰዱህ መሰለኝ ተብሎ ተገጥሞ ነበረ። ፈጣሪያቸውን ነው። እና አሁን ደግሞ እኛ አገር መፈናቀል በስቷል። በጌዲዮ ክልል ሰሞኑን፣ በዚያን ሰሞን በአማራውና በሌላውም አካባቢ በአዲስ አበባም። እና እኛም ታዲያ ለዝክረ ነገር የሚሆን በደርግ ጊዜ ተገጥሞ ዛሬ እንደሚነሳው ግጥም ወደፊት ሊዘከር የሚችል አንዳንድ ስንኞችን እኮ ቋጥሮ ማቆየት ይገባል። አይደለም እንዴ?
የዕለቱ ገበያ ስሰማ እየናረ እሱ ሳብ ስለስል ከልቤ ርቆ ይቀረ። አሁን ግን ሲገባኝ ጥያቄው መልሱ ወዝወዝ ማለት ነው ከሀሳብ ሲመለሱ። አይደለም እንዴ? አይደለም እንዴ? ዋሸው እንዴ? አይደለም እንዴ?
ታዋቂውና ዝነኛው ድምፃዊ መልካሙ ተበጀ ዘመን የማይሽረው በርካታ አይረሴ ዘፈን አለው። ከነዚህ አንዱ በዚህ በመጋቢት ወር የተጫወተው እረ መላምቱ የተሰኘው ዘፈኑ ነው። ልክ እንደ ዛሬ መጋቢት 15 ቀን ነበር የተጫወተው። እና ታዲያ ከዛ በፊት ደርግ እሁድ እሁድ መኪና መንዳት ከለከለ። ለአንድ መኪና ደግሞ 18 ሊትር ብቻ ነው የሚፈቀደው አለ። ይህን የሚያሳውቀው መግለጫ ከንግድ ሚኒስቴር መጥቶ በኢትዮጵያ ሬዲዮ ከተነበበ በኋላ እረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ የሚለውን የመልካሙ ተበጀ ዘፈን አስኬር ነው። እና ሰዎች ይህን ሰምተው እረ መላምቱ የምትለዋን ይዘው በተለይም ጋሽ ጳውሎስ ኞኞ በማግስቱ ሰኞ ስንገናኝ ፕሮግራሙ ተላልፎ እሁድ ምኑን መላል ንምታው ደርግ ለመኪና 18 ሊትር በሳምንት እሁድ እሁድ በእግር ሲል እንዴት አድርገን መላው ንምታው? መላ መምታትማ ያስፈልግ ነበረ እንዳሉ ሁሉም ትዝ ይለኛል። እኔም ታዲያ የመልካሙ ተበጀን እረ መላምቱን አስመልክቼ እረ መላምቱ ምንድነው ነገሩ? መፈናቀል በዛ ስራ ታጣ አገሩ፣ መፈናቀል በዛ ስራ ታጣ አገሩ። ቅኔው እዚህ ላይ ነው። አሉላና አዲሱ ቅኔውን መርምሩ፣ ሰሙንና ወርቁን ለዝና አመስጥሩ እላቸዋለሁ። የዛሬ እንግዳዬ አቶ አለማየሁ ቀጸላ የሚያስታውሰውን ያጫውተናል።
በዛን ሰዓት ላይ ቤንዚን እጥረት ስለነበረ የቤት መኪናዎች እሁድ እሁድ እንዳይሽከረከሩ ተከለከለ። አንድ ባለ ስምንት አንድ ባለ አስር ኩቦን ተዘጋጅቶ ትራፊክ አባላቶችም እየተቆጣጠሩ እንዳይንቀሳቀስ ተብሏል። በመሰረቱ ያን ጊዜ የጦርነትም አንዳንድ ነገሮችም ሁኔታዎች ስለነበሩ የነዳጅ እጥረቶች ነበሩ እና ያንን ሲያደርጉም ደግሞ እዝ ማመላለሻ እና ሌላ እንትኖችን ደግሞ በትክክል እንዲገለገሉ በማሰብ ነው። ከሰኞ እስከ ቅዳሜ ድረስ መኪኖቹ ይንቀሳቀሳሉ፣ የቤት መኪናዎቹ። ከዛ በተረፈ ግን እሁድ ቀን የማረፊያ ቀን የረፍት ቀን ስለሆነ መኪናውን አቁመው በእግራቸው ነበር የሚንቀሳቀሱት።
18 ሊትር ነው የሚሰጣቸው?
አዎ 18 ሊትር ነው የሚሰጠው። የማይበቃው ከሆነ ሲጨርስ ያቆማል መኪና ቆሞ በትራንስፖርትም በእግሩም ይጠቀማል። ከተረፈውም ደግሞ ለሰውም የሚሰጥበትን መንገድ አለ።
የኮንትሮባንድ ነገር ነበር?
አልፎ አልፎ ይኖራል መቼም፣ ግን አብዛኛውን አያገኝም። በዛ ምክንያት ብዙ ነገሮች ይስተጓጉላል። ማህበራዊ ህይወቶች ማለት ነው። ቅዳሜና እሁድ ማረፊያው ነው፣ የዘመድ መጠየቂያው ነው። አንዳንድ ነገሮች የሚጠቅም መሳት በዛ ችግር ያጋጥማል። በእርግጥ ቀደም ብሎ ከደረሰውና የተዘጋጀበት ከሆነ ከመንገድ ትራንስፖርት ይፈቀዳል።
አቶ አለማየሁ ቀጸላ ደግሞ በዚያን ጊዜ ምን ያህል ሆነዋል? ህይወት በራሸን ነበረች፣ ህይወት በዱቤ እንደሚባለው። በዚያን ጊዜ ካኪ ልበሱ ተብለን ሁለት አይነት ካኪ በተለይ ለመንግስት ሰራተኛው እንዲለብስ ታዞ ነበረ። የፓርቲ አባል የሆኑ ደግሞ ደመቅ ያለውን ካኪ ነበረ የሚለብሱት። የዚያን ጊዜ የስራ ሰዓት ለውጥ ሁሉ ተደርጎ ነበር። በጊዜ በ10 በ11 ሰዓት ከስራ መውጣት፣ ቀን ቀን መጠጥ እንዳይሸጥም ተከልክሎ ነበር። ያን ጊዜ ታዲያ ክትፎ በ3 ብር ይሸጣል፣ መጠጥ ቢራ በሳንቲም ይጠጣል፣ ቡና በነጻ ይሰጣል፣ ሰዓት ላፊም ያስቀጣል። ብዙ ነበር። እንዲህ እንዲህ እያልን ወደ ኋላ የነበረውን ወደፊት እያመጣን ብንጫወት አሁን ላለው ትውልድ ማስተማሪያ ሊሆኑ የሚችሉ አንዳንድ ነገሮች ሳይገኙ ይቀራሉ። በሉ እንግዲህ የዛሬ 15 ቀን ደግሞ እንገናኝ። እስከዛው ደናው
ተረመላመጡ ዘመዶ ወዳጆች አይናፋር ሆኛል አይናፋራጅ ሰላምታ ጽጠዋት አላነጋገርኳት ባይነ ብቻ ያየ አንድ አመት ወደድኳት። ርምላምቱ ዘመዶ ወዳጆች አይናፋር ሆኛለሁ አይናፋራጅ ሰላምታ ጽጠዋት አላነጋገርኳት ባይነ ብቻ ያየሁ አንድ አመት ወደድኳት።
ቀደም ብለን ድምፃቸውን ወዳሰማናችሁ እንግዳ እንውሰዳችሁ።
ወደ ደራሲና ሰባኪ ወንጌል ዘበነ ለማ ማለት ነው አይደል?
ልክ ነው አዲሱ።
መጽሐፉ በተመረቀበት ዕለት ምስክርነት የሰጡ ሰዎች ነበሩ። አንዱ እንዲያውም ቀደም ብሎ በግጥሙ የተቀላቀለን ነበር።
ከማንን ጀምር ታዲያ?
ከአቶ ኤፍሬም እንጀምራለን። አቶ ኤፍሬም በለጠ የአይቲ ባለሙያ ናቸው።
መምህር ዘበነ በሚያገለግሉበት በደብረገነት መድኃኔዓለምም
በወገን መረዳጃ አገልግሎትና በወጣቶች ጉዳይ ሰፊ ድርሻ አላቸው።
በምረቃው ስነ ስርዓት ላይ ለህዝብ ያጋሩትን እይታቸውን ለአድማጮችም እንሆ ያጋራሉ።
መምህራችን ሰው የመሆንን ትርጉም ለመመርመር ይረዳቸው ዘንድ ተሰጠኝ በሚሉት የሀሳብ ሰረገላ ላይ በሀሳባቸው ተቀምጠው እንዲያውም ከሌሎች ሀሳቦቻቸው ጋር እየተሟገቱ አንዳንድ ጊዜም ወይ ሰው መሆን እስኪሉ ድረስ ሀሳባቸውን ሌሎቹ ሀሳቦቻቸው እየከፋፈሉባቸው የትርጉሙንና ምስጢሩን ለመረዳት ብሎም የተረዱትን ደግሞ ለእኛ ለማካፈል ቃል ገብተውና ወደው በሶስት ታላላቅ ተራራዎች እየተጓዙ የፍጡርን ባህሪ እንድናይ እንድንካፈል አብረናቸው ተነስተን እንድንበር እንድናይ እንድንረዳ ጋብዘውናል። እኔም ግብዣውን ተቀብዬ በሀሳብ አብሬያቸው እያነበብኩኝ ተጉዣለሁ። በዚህም ጉዞ ያው ሰው ማንነቱን ምንነቱን እንዲያስብ እንዲመራመር እንዲያረጋግጥ ብሎም ደግሞ ማንነቱን እንዲያጸና የሚረዳ ጽሑፍ ነው ብዬን የተረዳሁት። በሶስተኛው ተራራ ደግሞ ያሉ ሰዎች አርምሞ ያላቸው የአፍ ዝምታ ወይም ደግሞ ጽማዊ ደግሞ የልብ ዝምታ ያላቸው ወደ ራሳችን ደግሞ ስናመጣው በጣም የሚያስደምም ዝምታ ያለበት አካባቢ ነው። መዓዛው ያማረ፣ ሽታው ያማረ፣ ትልልቅ አረጋውያን ያሉበት አባትና እናት ቁጭ ብለው ልጆች በህይወት ዛፍ ዙሪያ የሚወያዩበት የሰውም ትክክለኛ ማንነት የሚረዳበት ነው ብለው እንዳሉት፣ እንዲያውም ሲጀምር መጽሐፉ ምን ይላል? የነጻይቱ ሀገር ልጆች ሆይ ብሎ ነው የሚጀምረው። እኛ በነጻነት አምላክ ለተወለድነውና ነጻ ለሆነው ኢትዮጵያውያን ማንነታችንን እያስረገጠ በእውነተኛ ታሪክ ላይ የሚነግር ማለት ነው። ሀገራችን አስደንጋጭ የሆነ ወገን እንዳላት ለዓለም አስተሳሰብ መዘውር ይሆነች መስፈሪያና መለኪያ ሆነች። በሷም የምንኖር ሁላችንም ልጆቿ እንደሆነ ዛሬም ያለን ቀድሞም የነበሩ ወደፊትም የሚኖሩ ልጆቿ እንደሆኑ የዓለም ቅመም እንደሆነች ይነግሩናል። ኢትዮጵያ ማለት እንደውም ሲሉ አንድ ትርጉሙ ቅመም ማለት ስለሆነ ዓለምን ስታጣፍጠው ኖራለች ትኖራለች ለዓለም ፍርድ ሁሉ መስፈርት ናት ይላሉ። የ8000 ባለ እውነተኛ ታሪክ በተለይ በአሁኑ ሰዓት ሀገራችን ባለችበት ሁኔታ መጪው ጊዜ የሚያሳስበናል። የማያሳስበንም እንኖራለን። ግን መልሱ የሚሆነው ሰው ምንድን ነው ብለን ጠይቀን ሰው መሆን ብቻ በቂ መልስ ሆኖ ስናገኝና አብረን ስንኖር እንደሆነ ነው የተረዳሁት።
በጣም ነው አመሰግነው ተፍሬም እግዚአብሔር ይስጥልኝ። ለአሁኑ
በድጋሚ በጣም አመሰግናለሁ።
ቴዎድሮስ አበበ
ዛሬ ቀደም ብሎ ነው በግጥሙ የተቀላቀለን።
በምረቃው ዕለት ከገምጋሚዎቹ አንዱ ነበርና
የአዳራሹን ግምገማ ለአየር ብናበቃው ወሳልኩት።
እናንተንም ቢማለት መች እንዲቀላል ሆነ ብሎም
እጥር ምጥን ወዳለችው ግምገማው ዘለቀ።
ሰው ምንድን ነው በሚል ርዕስ ስር በሳይንስ በፍልስፍና በሃይማኖት ረገድ ይህ ጥያቄ እንዴት ይመለሳል የሚለውን ባጭሩ የሚያስቀምጥ መጽሐፍ ነው። በተለይ በምዕራቡ ዓለም እውቀት ሊስፋፋ የቻለው እንደነዚህ አይነት መጽሐፎች በእውነት በተደጋጋሚ ለውይይትና ለክርክር ስለሚቀርቡ ነው። ሁልጊዜ አዲስ አንግል ይታያል። በአዲስ እይታ ደግሞ አንድን ርዕስ ወስደው ሁልጊዜ ይፋጩበታል። የሀሳብ ፍጨት ማለቴ ነው። እና ይሄ ለአንድ ሀገር እድገት በተለይ የእውቀትና ኢቨን በፖለቲካውን በኩል ብናየው በእውነት ወደ ስልጣኔ መንገድ የሚያመራው አንዱ የሰው ልጅ ጥበብ ይሄ ነው። በእንደዚህ አይነት ርዕሶች ላይ መወያየት፣ ሀሳብ መለዋወጥ፣ ዲቤት ደግሞ ወይም ደግሞ ክርክር ማካሄድ ያስፈልጋል። እና አይ ቲንክ ይሄ መጽሐፍ በዛ በኩል ጥሩ አስተዋጽኦ የሚኖረው ይመስለኛል። በተለይ በሶስተኛው የመጽሐፉ ክፍል የኢትዮጵያን ያነሳል። ያ ክፍል እና ሁሉም ኢትዮጵያዊ በተለይ ይሄንን ክፍል ሊመለከተው ሊያስብበት፣ እኔ ማነኝ እኛ ማነን የሚለውን ጥያቄ ቆም ብሎ መጠየቅና ወዴት እያዘገምን ነው ወዴት እየሄድን ነው ኢንፋክት ማዝገምም አይደለም ወዴት እየሮጥን ነው የሚለውን እንድንመለከት ያስገድደናል። ብዙም ሰው ሊመለከተው ይገባል ብዬ አስባለሁ።
ምንትኑ ውእቱ ሰብ
ሰው ምንድን ነው?
ሰው ምንድን ነው? ያው ሰው ነው አሉ።
ልክ ነው። ደራሲ መምህር ዘበነ ለማ ግን አዲሱ እንዲህ አይደለም ያሉት። በሜሪላንድ ክፍለ ግዛት የደብረ ገነት መድኃኔዓለም
አስተዳዳሪ ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ
ከኢትዮጵያ ቅድስት ሥላሴ መንፈስ ኮሌጅ በነገረ መለኮት የመጀመሪያ ዲግሪ፣
ወዲህ ወደ ዩናይትድ ስቴትስ ከመጡ በኋላም በሃዋርድ ዩኒቨርሲቲ በዓለም እምነቶች ጥናቶችና ፍልስፍና የማስተርስ ዲግሪ፣
ከዚሁ ከሃዋርድ ዩኒቨርሲቲ በስነ አመራርና አንትሮፖሎጂ ወይም ስነ ሰው ጥናት የዶክትሬት ዲግሪያቸውን አግኝተዋል።
ሊቀ ማእምራን ዶክተር ዘበነ እንኳን ደህና መጡ።
እንኳን ቸር ተገናኘን። ለጋበዛችሁኝ በጣም አመሰግናለሁ። ይችን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የሚመለከቱትንም የሚሰሙትንም ይባርክልን።
አሜን። እንግዲህ አሉላ፣ የመጀመሪያውን ጥያቄ ልተኩስ ነው። ከዛ በፊት ግን አንድ ጥያቄ ለመምህር ላቅርብ። ባለፈው እሁድ ምርቃቱ ስነስርዓት ላይ አስተያየት የሰጡት ሂስ ያቀረቡት ሰዎች በሙሉ ወንዶች ናቸው። ሴት አንባቢያ የለውም እንዴ?
መጽሐፉ ደግሞ ሙሉ በሙሉ ማስታወሻነቱ መታሰቢያነቱና ምስጋናው ለሴቶች ስለሆነ ለማመጣጠን ነው። እና መጽሐፉ መታሰቢያነቱ ለባለቤቴ እናት መታሰቢያ ነው። ማስታወሻነቱ ደግሞ ለእናቴ ለወይዘሮ አሰገደች ነው። እንደገና ደግሞ ምስጋናው ለባለቤቴ ለወይዘሮ ህሊና አለው። ስለዚህ እስቲ እንዲመጣጠል።
ጥሩ ነው፣ ጥሩ ነው።
ሰው ምንድን ነው ግዙፍ ርዕስ ነው። ለዘመናት ሲጠየቅ የኖረ ምናልባትም እስካሁንም መልስ ያልተገኘለት ከባድ ጥያቄ፣ የቀደሙ የፍልስፍና ሰዎች መንፈሳውያን ሲያነሱት ሲጥሉት የቆየ ጥያቄ ነው። መጀመሪያ እንደምን አነሱት?
በሁለት መንገድ ነው ይህን ጥያቄ ላነሳ ያሳሰበኝ ምክንያት። አንደኛ በራሱ ሰው ምንድን ነው የሚለው ሰው የጾታ ጉዳይ የወንድና የሴት ጉዳይ ሳይሆን ራሱ ሰው የምንለው ሰውነት ወይም ትስብእት እንለዋለን። የሰውነትን ጉዳይ አጠቃላይ ምንድን ነው የሚለው እሱና፣ ሁለተኛ ደግሞ ራሱ የኢትዮጵያውያን ጉዳይ የማንነት ጉዳይ፣ የሰውነት ማንነት ጉዳይና የኢትዮጵያዊነት ጉዳይ፣ ሁለቱን ነገሮች በአንድ ላይ ከኔ ከትንሹ ከተማርኩትም ይሁን ከሰማሁት ካየሁት ምንድነው ላስተላልፍ የምችለው የሚለውን መነሻ አድርጌ ነውና እንደተባለው የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት ተራራዎች ተመስሎ ሶስት ኮንሰፕቶች ወይም አስተሳሰቦች እሳቢዎች የምንላቸውን ይይዛል። የሳይንስ አስተሳሰብ ምንድነው ስለ ሰውነት፣ ፍልስፍናው ምንድነው የሚለው ስለ ሰውነት፣ እንደገና ደግሞ በሃይማኖትም ምንድነው የሚለው የሚለውን እነዚህ ሶስቱ እሳቢዎች ናቸው ትልቁ ምድራችን ላይ ያለውና በዚህ ውስጥ ምን ብለዋል ሰዎች። ስለዚህ ትልቁ ነገር ያነሳሳኝ ሰው የመሆን ነገር ታላቅ ነው እንዳልከው አሉላ፣ በጣም ከባድ ነው፣ ግዙፍ ጥያቄ ነው። ግን መልስ የለውም ልንለው ስለማንችል ፍጡር እስከሆነን ድረስ ፈጣሪ እስካለ ያን የነገረንንም ይዘን እንሄዳለን የሚል ምልከታ በውስጡ አለው።
በርዕሱ ላይ የተጠቀሰው ሰው ምንድን ነው ባደረጉት ጉዞ በሶስት ክፍል በሶስት ተራሮች የተጓዙበት ያደረጉት ሂደት ለዋናው መሰረታዊ ጥያቄ መልስ አስገኝቷል። የሰውን ምንነት
ውስጡ ብዙ ልንስማማበትም ላንስማማበትም የምንችላቸው ሀሳቦች ይኖራሉ። ለምሳሌ በሳይንሱ እይታ ስንወስድ የሰውን ራሱ ከአመጣጡ ጀምሮ የተለያየ አስተሳሰብ ሊኖር ይችላል። የዳርዊን ቴዎሪ አለ፣ ዘ ኦሪጂን ኦፍ ዘ ስፒሺስ የሚለው። ከዛም በኋላ የጻፈውን አልገለጥኩትም፣ መጽሐፌ ተከታታይነት ስለሚኖረው ወደ ሌላ መገልጠው አለ። ዘ ዲሴንት ኦፍ ማን በሚለው ለምሳሌ ነጭና ጥቁርን የሚያበላልጥ ሁሉ ሀሳብ አለው ዳርዊን። እና ሰው ከዝንጀሮ መጥቷል የሚለው ሀሳብ ይኖረዋል። ሌሎች ደግሞ የተለያየ ምልከታ ይኖራቸዋል። ለምሳሌ አንዳንዶቹ ሰው ዝም ብሎ ማሽን ነው፣ ምንም ሌላ ነገር የለውም፣ በኤክስተርናል ፎርስ በውጫዊ ኃይል ብቻ የሚታዘዝ ነው ሊሉ ይችላሉ። ወደ መሀል ወደ ቅርብ ጊዜ መተን የአውሮፓ ኢንላይትመንት ሀሳቢዎችን ስናይ ደግሞ በፍልስፍና ወይም በፖለቲካ ሳይንስ አይነት ነገር ለምሳሌ የእንግሊዙ ቶማስ ሀብስ የቅዱስ ኢዮብ መጽሐፍ ላይ ያለውን ጠቅሶ ምዕራፍ 40 ላይ ያለውን ሰው አውሬ ነው የባህር አውሬ ብሎ ይጽፋል። ትልቁ መጽሐፉ ነው፣ ክላሲክ ነው ለአውሮፓ እና አውሬ ነው እስከሚል ደረጃ ይደርሳል። ማለት ከባህር የተነሳ ሊሆን ይችላል። እና በአጠቃላይ ብዙ አይነት አቶ አዲሱ እንዳነሳልኝ ብዙ ጉዞዎች በውስጡ አሉትና ሳይንሱ 11 ንጥረ ነገሮች ዋና ዋና አሉበት ብሎ የሚያስቀምጠው አለ። ስድስቱ ወሳኝ ናቸው ይላል፣ አምስት ተጨማሪ አሉ። ከዛ በኋላ ይዘረዝራል የሰው ማንነት እና ይሄ ነው ብሎ ሊያስቀምጥ ይችላል። ወደ ሃይማኖቱ ስንመጣ ደግሞ ሰባት ነገር ያለበት ነው ሰው ማለት፣ ፍጡር ነው፣ በእግዚአብሔር የተፈጠረ ነው የሚል ሀሳብ ላይ እንመጣለን። ያ ነው ብዙውን ጊዜ ማንነቱን ልናውቅ ልንረዳ የምንችልበት። በተለይ ደግሞ ወደ እኛ የጥንት ሊቃውንት እሳቤ ስንመጣና ትርጓሜ ስንመለከት ደግሞ ሰው የሚለውን ራሱ በአራት ባህርያተ ስጋና በሶስት ባህርያተ ነፍስ ምን ሊመስል እንደሚችል ተንትኖ ያስቀምጣሉ። ሰው ስንልም ራሱ መንፈስ ነው፣ ሰው ስንል ስጋ ነው፣ ሰው ስንል ነፍስ ነው ይላሉ። ዝም ብሎ ሰው ነፍስ ብቻም አይደለም፣ ስጋም ብቻ አይደለም፣ መንፈስም ብቻ አይደለም። ስለዚህ ሰው ማለት የነዚህ ውህደት ነው። መንፈስ የሚለው ላይ ስንመጣ ዝም ብሎ አስተሳሰቡ አካባቢ ያለውን ነገር ብቻ ሳይሆን ደመ ነፍስም እንለዋለን። ሰውን በአራት ነገሮች ለምሳሌ ብናየው ወሳኝ የሆኑ ጥያቄዎች ሊኖሩት ይችላሉ። የምንለው እኔ ማን ነኝ ብሎ የሚጠይቀው ይኖራል፣ ከየት መጣሁ ብሎ የሚጠይቀው ይኖራል፣ እዚህ ምን እየሰራሁ ነው የሚለው ይኖራል፣ መጨረሻ የምንድን ነው ብሎ የሚጠይቅ ሊሆን ጠያቂ ነው ሰው ይጠይቃል። እርግጥ ነው ከእንስሳት የሚለየው በአስተሳሰቡ ነው ብለው የሚያስቡ ሰዎች ይኖራሉ። ከሱ ይልቅ በሃይማኖቱ በእግዚአብሔር አርአያና ምሳሌ የተፈጠረ ነው ያለ። ግን እንስሳትን ከእጽዋት ከፍ አረጋቸው ደመ ነፍስ የሚባል ሰጥቶ እጽዋት ራሳቸው የራሳቸው ነገር አላቸው። ዝም ብሎ ዛፍ ዝም ብሎ የቆመ ነገር አይደለም፣ ከእኛ ጋር ትስስር አለው። እኔም ማስወጣው ካርቦን ዳይኦክሳይድ ዛፍ ውስጥ ሄዶ እንደገና ኦክሲጂን ሆኖ ይመጣል። ዛፎች ራሳቸው ለምሳሌ አበባዎች በአንዳንድ የጥናት ሲደረግ እንደ ኢንስትሩመንታል አይነት ሙዚቃ ሲሰሙ የሚዞሩ አሉ። ለምሳሌ የሱፍን ዛፍ ብናየው ፀሐይ ስትወጣ ፊቱን ወደ ፀሐይ፣ ከሰዓት ወደ ምዕራብ አላቸው ማለት ነው። የሆነ ነገር እንስሳትም አላቸው። ዶሮ ማነግሯት ማታ ወደ ቤቷ ትገባለች። አህዮች ማነግሯቸው ነው። በሬዎች ማን መክሯቸው ነው ሲመሽ ወደ ቤታቸው የሚመጡት የሚለውን ሁሉ ስናይ እንስሳት ራሳቸው የሆነ ነገር አላቸው። ግን ከእጽዋት እንስሳትን በደመ ነፍስ ከፍ አድርጎ ሰውን ደግሞ በነባቢት ነፍስ አከበረው። ነባቢት ነፍስ አለች። ያቺ ነባቢት ነፍስ ናት ስጋዊ ነፍስ ላይ ወይም ደግሞ ደማዊ ነፍስ ላይ እውቀት የምትስለው። ስለዚህ ሰው የሚባለው ነገር ረቂቅ ነው እና እግዚአብሔር በዚህ አይነት መልክ አድርጎት ፈጥሮታል። ሶስት አይነት ህይወት አለ ብሎ ከእጽዋት ውጭ ያመጣል። ህይወት ሰብአዊ፣ ህይወት መላእካዊ እና ህይወት እንስሳዊ የምንለው አለ። ህይወት መላእካዊ በተፈጥሮ ይሰጣል፣ አይሞቱም መላእክት ማለት ነው፣ እንደተሰጠ ይቀራል። ህይወት ሰብአዊ የምንለው የሰው ግን በተፈጥሮ ይሰጠዋል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለስለታል የምንለው አለ። ህይወት እንስሳዊ የምንለው ግን ይሞታሉ፣ ይቀራሉ። ለምሳሌ አንዳንድ ጥያቄ ይነሳል። እንስሳት ለምን አጎንብሰው ይሄዳሉ? ሰው ለምን ቀጥሎ ይሄዳል?
እኛ ሁለት እግር ስላለን ይሆናል፣ እነሱ አራት እግር ስላላቸው
ለምንድን ነው የሆነው ራሱ የሚለው። ሌላ ለምሳሌ እኛ ረቀቅን ፍጥረት ነን ብንል፣ አሁን ጋሽ አዲሱ የረቀቅን ፍጥረቶች ነን ብንል፣ ለምሳሌ በግ እንደተወለደ ይሄዳል፣ ሰው አይሄድም። አመት ይድሃል፣ አመት ይድሃል። እሱ ራሱ ያለው ባዮሎጂካል ትንታኔ በሃይማኖት ውስጥ ራሱን ይቻላል ነው አሁን ሰሚዎቻችን እድሜያቸው ምናቸው ስለማናቅ ነው እንጂ ብዙ ነገር ነው ያለው በውስጡ ለምንድን ነው ሰው ቀጥ ብሎ የሚሄደው ሁሉ ምን ነው ነገር የሚያነሳ ነውና ራሽናል ሶል ነው ይላል አሪስቶትል ራሽናል አኒማል ነው ብሎ የሚያስቀምጣው ለሰው ነገር ሲያመጣ አንዳንዶች ደግሞ ሰው ክፉ ምንም ይላሉ ሰው ደግ ነው ይላሉ የኮንፊሽየስን ሁለት ተከታዮች ፈላስፎች እዚህ ላይ እናያለን አንዱ ሰው ክፉ ነው ይላል አንዱ ደግሞ ሰው ደግ ነው ይላልና ይሄንን ስንመለከት የሰውን ማንነቱን ስናየው ሰው መሆን ክብር መሆኑን ማወቅ ያስፈልጋል ክብር የሆነ ፍጥረት ደግሞ ክብርነቱን መጠበቅ እንዳለበት ይሄን ለማስተላለፍ ይረዳል ብዬ ነውና በሶስቱም ያለው ይሄ ነው
አተራረኩም ለየት ያለ ነው ተረካውን በተመለከተ ስነ ጽፋዊ ይዘቱን ወደ ኋላ ላይ በሰፊው እንዳለ አዲሱ ያልከውን ነገር ለመንደርደር ምናልባት የሚያስማማን ከሆነ ክፍል 1 የሐሳብ ሰረገላን የመጀመሪያውን ምዕራፍ በርሶ ድምጽ ቢያነቡልንና አድማጮችን እዛች ገጽ ላይ ብናቀርባቸው ገጽ 11
ሰውነት ምንድነው ሰው መሆን ማለት ነው የወንድና የሴት ጉዳይ እንዳልሆነ ካሁን ይገባቸዋል የፍጡርነት ባህሪ ጉዳይ እንጂ ትርጉምን ፍለጋ ዋተተው በትንሹ አመድሜ የመረመረው ስለዚህ ረዳይ ዘንድ ሐሳብ ሰረገላ ተሰጠኝ ከተሰጠኝ በኋላ የሐሳብ መንኮራኩሩ የኔው ገንዘብ ይሆናል ሰረገላው የሐሳብ ነው በርሱም የተቀመጠው የኔው ሐሳብ ነው ሰው የመሆን ትርጉምና ምስጢርን መረዳት ከወደድህ ለዘመዶችህም መግለጥ ከፈለግህ አሁኑኑ ወደ ሶስቱ ታላላቅ ተራራዎች ጉዞ ጀምር ተነስ አትዘግይ ብረር አለኝ እኔም በሐሳብ ሰረገላ ይሆኜ ትንሽ ተራሮችን ሳልንቅ ለመፈተንና ለመጎብኘት ወስኜ ወደ ሶስቱ አድባራት በረረው የሚገርመው ነገር ደግሞ ሐሳቤ ውስጥ ሌላ ሐሳብ ይመጣና እኔን ይከፋፍለኛል ወይ ሰው መሆን ያስብለኛል ሐሳብ አይቆምም ይመጣል ይሄዳል ትላንት ሌላ ሐሳብ ዛሬ ሌላ ሐሳብ ነገ ምን እንደማስብ አላውቅም እንደማስብ ግን አውቃለሁ
ሰው ሆይ ሰው ሆይ ስማ የራስህ ሳታይ ሌላ በሰላም በደስታ በንጹሃን መንገድ የተንኮልን ስራ ክፋቱን መጥፎውን በማገድ ለሰው ልጆ ጤና ለሁላችን እንዲሆን ሰው ሆይ ስማ ሰው ሆይ ስማ ስማ ሰው ሆይ ስማ ሰው ሆይ ስማ ስማ የራስህ ሳታ ይላትና ወገን ሲሳሳት ፊትህ አይተህ አትለፈው ምክርህ እንዳይቀርበት በድንገት ሳታስደነግጠው የሰላም መንገድ በዝግታ ቀጥ ብለህ ሆይ ስማ ሰው ሆይ ስማ ሰው ሆይ ስማ ስማ ሰው ሆይ ስማ
ሰው ሆይ ስማ እንዴት ምስማማ ሙዚቃን የመረጥከው አዲሱ
አባባ ተስፋዬ ሳሉ ነፍሴማ ይገርመኛል እኮ አንዳንድ ነገሮች የሚለው እኮ ለዚህ ነው የሚገርመው አሁን ዞር ብለ ስታስብ ስንቱን ያጣን
አዲሱ ውይይቱ እንዳላለቀ ነገር አስፈልጊ ይመስላል
አይ ይሄማ ያድማጭን ግምት መናቅ ይሆንብናል
ባይሆን መቼ እንደሚቀጥል እናስታውቅ
ያንንም ከሰሞኑን ገልጣለን አሉ ለህ
እድል አይሰጠኝ ነው ማለት ነው ዝግጅት ማስተረፍ ለነገ ይደር ማለት አብዝተናል አዲሱ
ኦ ይቅርታ ቃል የገባንበት ያድማጭ አስተያየት ይቀርባል
ውድ የአሜሪካ ድምጽ የራዲዮ መጽሔት አዘጋጆች አዲሱና አሉላ እንደምን ሰነበታችሁ?
እግዚአብሔር ይመስገን። ባለፈው ሳምንት የቀድሞ መሪ ኮሎኔል መንግስቱ ኃይለ ማርያምን በሚመለከት ለፍርድ ይቅረቡ በሚል አቶ ነሲቡ ስባትንና የመቶ አለቃ መስፍን ከበደን ማዋያታችሁ ይታወሳል። አስተያየት መስጠት እንደሚቻልም አስታውቃችሁ።
እርግጥ አስታውቀናል። ታዲያ ይሄን ጉዳይ ማለትም ይላሉ አድማጫችን የኮሎኔሉ ተጠያቂነት በማህበራዊ መገናኛውም በተለያየ ጊዜ እየተነሳ ማነጋገሩ አልቀረምና እኔም እንደ ዜጋ ጥቂት ለማለት ወደድኩ። በእኔ አስተያየት የኮሎኔሉን አገር መውደድ ብቻ በማየት በወቅቱ አገርን ከመጠበቅ ባለፈ ከወሰዱት የጅምላና የተናጠል የግድያ እርምጃዎች ሁሉ ይላሉ አድማጫችን በቀጥታ ትዕዛዝ በመስጠትና በመሪነት ደረጃ እንደ አንድ መሪ መጠየቅ የሚገባው የሚያወዛግብ ጉዳይ አይደለም።
እንግዲህ ታዲያ ሌሎች ለምን በዚህ ሐሳብ ተቃራኒ ይቆማሉ ብለን ስንጠይቅ መልሱ በኔ እምነት
በሳቸው እምነት አንደኛ የሰውየው ንግግሮች ወይም ዲስኩሮች በተደጋጋሚ እየሰሙ ያደጉና በወቅቱ ልጆች የነበሩ የሚያስታውሱት ያንን የጀግና ፉከራ በመሆኑ ስለደረሰው ጅግ ዘግናይ እንግዲያም የሚያውቁት ባለመኖሩ ቢሰሙም እንደ አፈ ታሪክ ስለሚቆጥሩት።
ሁለተኛ አድማጫችን ይቀጥላሉ። ሁለተኛ በወጣትነታቸው ከውትድርና ሙያቸው ጋር ለሀገር አንድነት ሲዋደቁ ያስተዋሉት ያጧቸው ጓደኞቻቸው የተከፈለው መስዋዕትነትን የመሳሰሉትን እያሰቡ በተጨማሪም የህዋት መራሹ መንግስት ለስልጣን ሲበቃ እነኛን የመከላከያ ሰራዊት አባላት በግፍ በትኖ ለልመና ስላበቃቸው በቁጭት ኮሎኔሉን እንደ ጀግና ሊያዩ የተገደዱም አሉ ይሉናል።
ይቀጥላሉ። ሶስተኛ በወቅቱ በኢሃፓም ይሁን በሜሶን ሌሎች ላይ በተካሄደ ግድያ በቀጥታም ሆነ በተዘዋዋሪ እጃቸው ያለበት ወታደሮችና ካድሬዎች መንግስቱ ኃይለማርያምን ማጀገንና ከተጠያቂነት ነጻ በማድረግ በተዘዋዋሪ እርሳቸው ሀገር ለማዳን በሰጡት መመሪያ ነው በሚል ራሳቸውንም ከተጠያቂነት ለማሸሽ ወይም ለማዳን የሚያመጡት ማምለጫ ምክንያቱ ይመስለኛል።
እንጂ ኮሎኔሉ ከኔ በላይ ሀገር ወዳድ ላሳር ነው ብለው በሌላቸው እውቀት የአንድ ትውልድ መጥፋት ብቻም አይደለም መጨረሻ ላይ ለሀገር ቆም ያለው ከሚለው ጋር ሁሉ ሰላምና እርቅ እንዲካሄድ ምሁራንና የአገር ሽማግሌዎች ሐሳብ ሲያቀርቡ የአገር ጉዳይ የባልና ሚስት ጉዳይ ነውን? እንደገናም አንድ ሰውና አንድ ጥይት እስኪቀር በሚሉ እንደ አጼ ቴዎድሮስ እንደሚሰው ሲፎክሩ ቆይተው ጦሩን በትነው በየግንባሩ ህዝቡን ገድለው ለገዳዮች አሳልፈው ሰጥተው የራሳቸውን ህይወት ያተረፉ ሰው አይደሉም? ምን
ኮሎኔሉ የመጀመሪያዎቹን የአጼው ዘመን 60 ባለ ስልጣናት በከፍተኛ ብቃታቸው የታወቁ የጦር መኮንኖች በተለያየ ጊዜ ያለ ፍርድ በአሰቃቂ ሁኔታ ህይወታቸውን ማሳጣታቸው ከተጠያቂነት ነጻ ያደረጋቸው ዋናውን ከመከላከያ ከፖሊስና ባቢዮት ጠበቃ ደሙን እንደ ጎርፍ ፈሰሰውን ወጣት ትውልድ ጉዳይ ለብቻ አስቀምጣን ማለቴ ነው ይላሉ።
እኔ እስከማውቀው ይላሉ አድማጫችን ረዘም ባለው አስተያየታቸው የመቶ አለቃው እንዳሉት ሳይሆን ሜሶን ነው የሃፓም ሆነ ሜሶን በወቅቱ በተፈጸሙ በተባሉ ስህተቶች በየራሳቸው ገምግመው ያመኗቸው ስህተቶች አሉ ቢጠየቁ ሊያስረዱ የሚችሉም ይመስለኛል። ያም ሆኖ እነኚህ ድርጅቶች ስህተቶችን ባያምኑ እንኳን እነሱ በሚጠየቁበት መጠየቅ ይገባቸዋል እንጂ የነሱን ስህተት አለመቀበል ወይም አለማመን ሀገር የመምራት ኃላፊነት ወስዶ የትውልድ ልቂት ያስፈጸመ መሪ ጠበቅ አድርገው ይኮንናሉ። ከማስጠየቅ ግን በፍጹም አያድንም።
በመጨረሻም አሉ ተጸጽቶ በየግንባሩ ህዝብን ይቅርታ ለጠየቀ ሰው መቆርቆርና መከራከር ባልከፋ ነበር፣ ግን አይኔን ግንባር ያርገው እያለ የበዓሉንም የኃይሌ ፍዳንም የሌሎችንም የሁሉንም ሙልጭ አድርጎ ለሚክር ሰው መከራከር የሚገባ አይደለም። ባይሆን ተጸጽቶና ህዝብን ይቅርታ ጠይቆ ንሳ በመግባት ቀሪ ዕድሜን ከህሊና ወቀሳ በማጽዳት በሕይወት አቆይቶ ብዙ አሳይቶ ይህን ዕድል የሰጠን ፈጣሪ እያመሰገኑ ለማይቀረው ጉዞ ራስን ማዘጋጀት እንደሚሻል መምከር ተገቢ ይመስለኛል። ትውልድም እንዲህ አይነት አስከፊ ነገር እንዳይደገም ይጠነቀቃል። መሪዎችም እንዲሁ ይማሩበታል።
እስቲ በወቅቱ የነበረውን ሁኔታ በቅርብ ከተከታተሉ በመጽሐፍ መልክ ካስተላለፉት ሰዎች መሃል መንግሥቱ ኃይለማርያም በፖለቲካ ሲያስተምሩና ሲያነቁት የነበሩትን እነ ኃይሌ ፊዳንና በተቃራኒም ሲንቀሳቀሱ የነበሩትን እነ ብርሃነ መስቀል ረዳን እንዴት እንዳስገደሏቸው የመኢሶኑ ዶክተር አማረ ተግባሩ በየነ የጻፉትን ኃይሌ ፊዳና የግሌ ትዝታ በሚል ያሰፈሩትን ከመጽሐፉ ላይ በማንሳት ልኬላችኋለሁ። እስኪ መልከት አድርጉት። የሚቻል ከሆነም እንደሚሆን አድርጋችሁ አቅርቡት። አመሰግናለሁ።
ሌላ ጽሑፍ ለማየት ቀርቶ የእርስዎም ጽሑፍ ረዥም ነው፣ ስለዚህ በሚቀጥለው ለማየት እንሞክራለን። መስፍን ጳውሎስ ከጀርመን ሚዩኒክ።
አዲሱ ሌሎችም በዚሁ መንገድ መጻፋቸው አይቀርም። ምናልባት አንድ ማስታወሻ እንድናክል ግን የሚጋብዝ ይመስለኛል። ያለፈውን እልቂት ስናወሳ ዛሬ እየተፈጸመ ያለም አለ።
ያላቸው አድማጮች ካሉ ለማቀርብ እንሞክራለን።
በሌላ ጊዜ እናቀርባለን። ማሳሰቢያ ታዲያ አዲሱ፣ ዛሬ እየደረሱ ያሉ አደጋዎች በሀገር ውስጥ በተለያየ አካባቢዎች ሰዎች መፈናቀል፣ እልቂት የሚመስሉትን ኋላ የሚያነጋግሩ ከመሆናቸው በፊት ዛሬ ይታሰብበት ለማለት ይሄ ጥሩ ምክንያት ይሆናል ነው። የዛሬውን አበቃን።
አዎ፣ እስከ ማጠቃለያ ዜና ፍጻሜ ድረስ
ከጀርባን ከምትሰሟት ዜማ ጋር እንተዋችሁና
ለሰነብት እንመለሳለን።
ክቡራትና ክቡራን አድማጮች የማጠቃለያ ዜና ላሰማችሁ። በደቡባዊ አፍሪካ ሀገሮች ላይ በማዕበል አመጣሽ ዝናብ ምክንያት በደረሰው መጠነ ሰፊ ጎርፍ አደጋ የሞተው ሰው ቁጥር ከ700 መብለጡን የተባበሩት መንግስታት ድርጅት አስታውቋል። የበለጠው ጉዳት በደረሰባት ሞዛምቢክ ከ400 በላይ ቁጥር ያለው ሰው ሞቷል። 1500 የሚሆን ቁጥር ያለውን ሰው ጎርፉን ሽሽት ከተንጠላጠለባቸው የቤቶች ጣሪያዎችና ከየዛፉ ላይ ለማንሳት እርዳታ ለማድረስ እየተረባረቡ ያሉ ድርጅቶች ሰራተኞች እየሰሩ መሆናቸውን የሞዛምቢክ የመሬትና የአካባቢ ጥበቃ ሚኒስትር ሴልሶ ኮሬያ ጠቅሰው ሰብአዊ ቀውሱ አሁንም እንደበረታ መሆኑን ተናግረዋል። 89,000 ሰው በየመጠለያ ጣቢያው ታጉሯል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ዊልያም ባር ከልዩ መርማሪው ሮበርት ማለር የደረሳቸውን ባለፈው ፕሬዚደንታዊ ምርጫ ሩሲያ እጇን አስገብታ እንደሆነ ሲካሄድ የነበረ ምርመራ ሪፖርት አጭር ጭማቂ ዛሬ ለሀገሪቱ ከፍተኛ እንደራሴዎች ያቀርባሉ ተብሎ እየተጠበቀ ነው። ልዩ መርማሪው ማለር በምርመራቸው ውስጥ ካካትቷቸው ጉዳዮች መካከል ፕሬዚደንቱ የምርመራውን ሂደትና ፍትህን ለማጨናገፍ ሙከራ አድርገው ይሁን አይሁን ሲፈትሹ ቆይተዋል። ሪፖርቱ በሙሉ ለሕዝብ ይፋ እንዲደረግ የዲሞክራቲክ ፓርቲው እንደራሴዎችና የፕሬዚደንት ትራምፕ ደጋፊ የሆኑ ሪፐብሊካንም እየጎተጎቱ ሲሆን፣ ፕሬዚደንቱም ሙሉ ሪፖርት ለሕዝብ የመቅረቡን ሐሳብ እንደማይቃወሙ ባለፈው ሳምንት ውስጥ ተናግረዋል። ኒውዚላንድ ውስጥ በሁለት መስጊዶች ላይ በተፈጸመ ጥቃት የተገደሉ 50 ሰዎችን ለመዘከር ዛሬ ኦክላንድ እና ክራይስት ቸርች ከተሞች ውስጥ በሺዎች የሚቆጠር ሰው አደባባይ ወጥቶ ውሏል። የፊታችን መጋቢት 20ም ብሔራዊ የመታሰቢያ ዕለት ሆኖ እንደሚውል ጠቅላይ ሚኒስትሯ ጃሲንዳ አርደን ዛሬ ተናግረዋል። ይህ በእንዲህ እንዳለ በሁለቱ መስጂዶች ላይ ጥቃት የከፈተው ግለሰብ ቀደም ሲል ፌስቡክ ላይ አውጥቷቸው የነበሩ በጥላቻ መልእክቶች የተሞሉ ቪዲዮዎችን ማጥፋት መቀጠሉን ፌስቡክ አስታውቋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ19 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምናገኛችሁ ከአቀናባሪያችን ንጉሥ ታምሬ ጋር በዚሁ እንሰናበታለን።
ሰላም
ደህና